የቅኔ ትምህርትና ጥቅሙ ከአለቃ ዕንባቆም ቃለ ወልድ። የቅኔ ትምህርት ተራውና ደረጃው ከጸዋትወ ዜማ ቀጥሎ ከትርጓሜ መጻሕፍት አስቀድሞ በጉልምስና ወራት ነው። ምክንያቱም ትምህርቱ የረቀቀና የጠለቀ በመሆኑ የትውልድ አገርን ትቶ ጎራ ዙሮ ወንዝ ተሻግሮ ወጥቶ ወርዶ ከውሻ ተከላክሎ ቁራሽ እንጀራ ለምኖ ደበሎና ማቅ ለብሶ ተዋርዶ ተንከራቶ ብዙ ፈተና ተቀብሎ አይመስሉ መስሎ ቀይ የነበረው ጠቁሮ ረጅም የነበረው አጥሮ ተርቦ ተጠምቶ ጸዋትወ መከራ ሁሉ ታግሶ የሚማሩት የተባህቶ ትምህርት ነው። የቅኔ ተማሪና መናኝ አዳኝ ሶስቱ አንድ አዳኝም ሶስቱ አንድ ናቸው። የቅኔ ተማሪ መናኝ እና አዳኝ ሶስቱ አንድ ናቸው። ለምሳሌ ከመንደርና ከሀገር ወጥቶ ጎራ ዙሮ በረሃ አቋርጦ ዋኤ መዓልቱን ቁረ ሌሊቱን ታግሶ ብዙ ደክሞ ነው እንጂ አንበሳ ወይም ዝሆን መንደር ለመንደር አገር ለአገር ሊገኝ አይችልም። እንዲሁም ምነና ከወገንና ከዘመዱ ተለይቶ ገዳም ገብቶ ግርማ ሌሊትን፣ ድምፅ አራዊትን፣ ጸብአ አጋንንትን ታግሶ ነው እንጂ መንደር ለመንደር እየዞሩ ላሚቱ ድመቲቱ ደህና አደረችን በማለትና በመመጻደቅ አይደለም። የአዳኞችና የመናኞች ፊት አውራሪ የቤተ ክርስቲያን መሪ የሆነውም ደቀ መዝሙር በንባብና በጽሕፈት በጸዋትወ ዜማ ጥቂት ጊዜ ካጠፋና አእምሮ በሕፃናት ትምህርት ከተሳለ በኋላ ቅኔ ለመማር ከወገኑና ከዘመዱ ሳይሰናበት ማቄን ጨርቄን ሳይል አራቱን የጦር መሳሪያዎች ይዞ ይሰማራል። መሳሪያዎቹ ምንህ ናቸው? አንደኛ መለመኛ አኩፋዳ፣ ሁለተኛ ውሃ መጠጫ ቅል፣ ሶስተኛ የውሻ መከላከያ ደጎስ ደጎስ ያለ በትር፣ አራተኛ ታላቁ የምእመናን የጦር መሳሪያ መዝሙረ ዳዊት ነው። ከላይ እንደተጠቀሰው ቅኔ የንባብና የጸዋትወ ዜማ ደጀን፣ የትርጓሜ መጻሕፍት ፊት አውራሪ ነው። ቅኔን ከጸዋትወ ዜማ በፊት ከትርጓሜ መጻሕፍት በኋላ ለመማር በፍጹም አይቻልም። ይኸውም ከዘር በፊት ቡቃያ፣ ከበዓል በፊት ልጅ ይሆናል። ከዚህም በላይ ቅኔው ራሱ ስለ ባለዜማና ባለ ልዩ ልዩ ባህል ስለሆነ ባህሉን ለመጠንቀቅና ዜማውን ለመጠበቅ እጅግ ያዳግታል። ትርጓሜ መጻሕፍትማ ምን ይዞ ጉዞ ያለ ዓይን እንደ ማየት ያለ ጆሮ እንደ መስማት ያህል ነው። ብዙዎቹ ደቀ መዛሙርት ይህን ሕግ ባለመከተል በቅኔ ቤትና በመጻሕፍት ቤት ብዙ ጊዜ ያጠፋሉ። ትምህርቱንም በቶሎ ባለመቀበላቸው ለመምህራኑ ታላቅ ሸክምና ጸጸት ይሆናሉ። የትምህርቱን ደረጃ ተከትሎ የመጣው ደቀ መዝሙር ግን መምህራን አባቶቹን ያስደስታቸዋል። ቢዘምር ያሳምራል፣ ቢቀኝ ያስደስታል፣ ቢሰብክ ቢያስተምር ሕዝብን ይማርካል፣ ቢተች ቢፈርድ ለአገር ኩራትና ክብር ይሆናል። ተማሪም ተብሎ ሲጠራ ተማሪ ሁሉ አቤት ሊል አይገባውም። በስመ ተማሪ ስሙ በአራት ክፍሎች የተከፈለ ነው። የተማሪው የስም ዝርዝር አንደኛ እግረ ተማሪ፣ ሁለተኛ አፈ ተማሪ፣ ሶስተኛ አይነ ተማሪ፣ አራተኛ ልበ ተማሪ ናቸው። እግረ ተማሪ የተባለው ከጎጃም ወደ ዋድላ፣ ከዋድላ ወደ ጎጃም ለትምህርት የሚጓዙትን ተማሪዎች በመንገድ ሲያገኛቸው ወዴት ትሄዳላችሁ? ወደ ዋድላ አብረን እንሂድ። ወዴት ትሄዳላችሁ? ወደ ጎጃም አብረን በማለት ከአንድ ተማሪ ቤት ቢዘገይ አንድ ወር እየተቀመጠ በዙረት ጊዜውን ያባክናል። ትምህርቱ መንገዱን እንጂ ቅኔውን ባለመከተሉ ሊቃውንት እግረ ተማሪ ብለውታል። ትርጓሜውም የተማሪ መጓጓዣና መንገድ መሪ ከትምህርት ውጪ የሆነ ማለት ነው። አፈተማሪም ማለት ከጎጃም 2-3 ቅኔ ከዋድላ ከጎንደርም እንደዚሁ 2-2 ቅኔዎች ይዝና በየዳሱና በየማህበሬቱ ይዘራዋል ያወርደዋል። ነገር ግን ከውስልትናው የተነሳ ሲጠየቅ ምን እንደሆነና ስለምን እንደተነገረ ለማስረዳትና ለመተርጎም ባለመቻሉ አፈተማሪ ተባለ። ትርጓሜው ወሬኛ፣ ቀባጣሪ፣ ጉረኛ፣ ለራሱ አይበቃ ጠበቃ ማለት ነው። አይነ ተማሪ መባል ከላይ ባርስቱ እንደተገለጸው ሁሉ ቅኔ ረቂቅና እጅግ ጥልቅ ዕውቀት በመሆኑ ቢያንስ ለብልህ ደቀ መዝሙር ከ3 ዓመት እስከ 5 ዓመት ሰፊ ጊዜ የሚጠይቅ ሲሆን በአንድ ዓመት ተቀኘው አወቅሁ ብሎ ወደ ትውልድ አገሩ ይመለሳል። ይኸውም ስንኳን ለማወቅና ለመጠንቀቅ ተራግስና ርባታ እንኳ ዘልቋል ለማለት የሚያሰጋ በመሆኑ ሊቃውንት ተማሪ በማለት ፈንታ አይነ ተማሪ ብለውታል። ትርጓሜው አገር ጎብኚ ሰላይ ማለት ነው። ልበ ተማሪ የተባለው ግን ሰዓቱን አጽንቶ ትምህርቱን ከፍጻሜ በማድረሱ ከራሱ አልፎ ልበ ተማሪ ተብሏል። የተማሮች አበጋዝ የቀለም አብነት ማለት ነው። ሁለተኛ አውደ ጥበብ ወይም የፍልስፍና ዩኒቨርሲቲ። አውድ ሲባል አንደኛ አደባባይ፣ ሁለተኛ አውድማ፣ ሶስተኛ ገበያ፣ አራተኛ ቤተ እግዚአብሔር ማለት ሲሆን የቅኔ ፍልስፍና አደባባይ፣ የቅኔ አውድማ፣ የቅኔ ገበያ፣ አንደኛ ዋድላ፣ ሁለተኛ ጎንጅ ጽላሎ፣ ሶስተኛ ዋሸራ ናቸው። እንዲሁም ልዩ ልዩ አድባራትና ገዳማት ይገኛሉ። እነሆ ጻድቅ ከሀጥ፣ እውነት ከውሸት የሚታወቀውና የሚለየው፣ ወንጀለኛ ፍዳውን ህጋዊ ዋጋውን የሚያገኘው በዚህ በተቀደሰው አደባባይ ነው። ዳግም ምርትና ግርድ፣ እህልና አፈር የሚለየው በንጹህ አውድማ ነው። እንዲሁም ወርቅና መዳብ፣ ብርና ቆርቆሮ የሚለየው ለአንድ ሁለት በሁለት አራት ጥፍ ትርፍ የሚገኘው በገበያ ነው። የኢትዮጵያ ቤተክርስቲያን ምርቶች፣ የኢትዮጵያ ቤተክርስቲያን ማዕድኖች፣ ወርቅና እንቁ የቅኔ ሊቃውንት የተገኙት ከሌሎች አድባራትና ገዳማት በቀር ከዚህ ከሶስቱ አደባባዮች ነው። ቅኔ የተጀመረው በአምስተኛው መቶ ዓመተ ምህረት በቅዱስ ያሬድ ጊዜ ነው። ነገር ግን ግጥም ገጥሞ ቤት መጥቶ ምስጢሩን ረቀቅ አድርጎ ሰሙንና ወርቁን ለይቶ መቀኘት የመጣው በሁለተኛው ክፍለ ዘመን በዮሐንስ ገብላዊ ጊዜ ነው። ይኸውም በ14ኛው መቶ ዘመን መሆኑ ነው። 14 160 ማለት ነው። ዮሐንስ ገብላዊ የሚባለው ኢትዮጵያዊ ሊቅ አገባቡን ጨምሮ የቅኔን ምስጢር ለማግኘት የአጼ ይኩኖ አምላክ ከተማ በነበረው በአማራ ሳይንትና በቦረና መሃል በሚገኘው ደብረ ታቦር በሚባለው ቦታ ሱባኤ ቢገባ ምስጢሩ በመንፈስ ቅዱስ ተገልጾለት ከቅዱስ ያሬድ አያይዞ ደርሶታል፣ ተናግሮታል። ዮሐንስ ገብላዊ ቅኔውን ለአባ ወልደ ገብርኤል አስተማረ። አባ ወልደ ገብርኤል ለሰምረ ክርስቶስ አስተማረ። ሰምረ ክርስቶስ የነበረው በአጼ በእደ ማርያም ዘመነ መንግስት በ1470 ዓመተ ምህረት ነበር። በዚህ ጊዜ በንጉሱና በሰምረ ክርስቶስ መሃል ጠብ ክርክር ተነሳ። ንጉሱ የቅኔውን መምህር አንተ ከነ አባቶችህ ትቀባጥራለህ እንጂ ይህን ነገር ከምን ከማን አገኘኸው አለው። ሰምራአብም በትህትና ለሁሉም ሱባኤ እንግብ አለውና ተያይዘው ሱባኤ ቢገቡ ድርሰቱ የመንፈስ ቅዱስ እንደሆነ ለመጠየቅ እግዚአብሔር የንጉሱን ልቡና ጸፍቶለት ማለት ብሩህ አድርጎለት እንዲህ ብሎ ቅኔ የተቀኘ መራ። ድህረ ተሰብረ አጽንኦ ለሰብእናነ ልህኩት ለባሃዊ ክርስቶስ በማየ ሐዲስ ጥምቀት። ትርጓሜ ሸህላ ከተሰበረ በኋላ በውሃ ተለውሶ በእሳት ተጠብሶ እንዲታደስ ወይም እንደሚታደስ ልቡናችን በጥርጥር ከታወከ በኋላ የጥበበኞች ጥበበኛ ክርስቶስ በአዲስ ድርሰት በእንግዳ ምስጢር አጸናው። ምስጢሩን ገለጠለት። ይህ ቀን የቃና ዘገሊላ ዕለት በመሆኑ የቅኔው ስም ጉባኤ ቃና ተባለ። ከዚህ በኋላ ሰምረ ክርስቶስ ለልሂብ ልሂብ ለኤልያብ ኤልያብ ለድድቅ ወልደ ማርያምና ለተዋናይ አስተማረ። በዚህ ጊዜ መንግስት ታወከ፣ ግራኝ ተነሳ። በ1515 ዓመተ ምህረት ድድቅ ወልደ ማርያም ዳውንት የጨረቃ ከሚባል አገር ገባ። ተዋናይ ደቅ ሲፋ ከሚባል ደሴት ከጣና ባህር ውስጥ ገብቶ ተቀመጠ። በኋላ ዘመን ከደሴቱ ሲወጣ ሌላ ፍልስፍና ተምሮ አገባቡን አጥፍቶ ቅኔውን ብቻ ይዞ ወጣ። በዚህ ምክንያት የጎንጆች አገባብ ተቀነሰ አነሰ። ይኸውም ሊታወቅ ስብሐት ለአብ የሚባል ከተዋናይ በኋላ ስብሐት ለአብ የሚባል ከተዋናይ በኋላ የተነሳ መምህር ከዚህም ከዚያም አጠራቅሞ አንዲት ትጥራዝ የምትሆን አገባብ ጽፎ ሲያስተምር እንደነበረ በታሪክ ይነገራል። በዚህ ጊዜ መምህሩ ኤልያብ ስለሞተ ተዋናይ ከወንድሜ ከድድቅ ወልደ ማርያም አልጠይቅም በማለት አገባቡን ቀንሶ ቅኔውን አንግሶ አረፈ። መጠየቅ ያደርጋል ሊቅ፣ ተከብሮ ያደርጋል ደንቆሮ። እንደተባለው ተዋናይ ወንድሙን ባለመጠየቁና ወንድሙ አገባቡን ባለማጥናቱ ብዙ ችግር ተፈጠረ። በኋላ ግን በእነ ማዕበል ወልደ ሕይወት ምክንያት የጎደለው ሞልቷል፣ የጠፋው ተተክቷል። ድድቅ ወልደ ማርያም ግን ከጉባኤው አልተለየም ነበርና ጉባኤው ሰፍቶለት ዳውንት የጨረቃ ስድስት መምህራን ድድቅ እየተባሉ አገባብ ይዘው ሲያስተምሩ ኖሩ። ስድስተኛው ድድቅ ለስላና ወልደ ማርያም፣ ስላና ወልደ ማርያም ለመምህር ከተማ፣ መምህር ከተማ ለማዕበል ወልደ ሕይወት፣ ማዕበል ወልደ ሕይወት ጌቴ ገሞራን አስተማረ። ከዚያም ሲወርድ ሲዋረድ እስከኛ ደረሰ። ከዚህ ሌላ ቅኔ በአጼ ዘርዓ ያዕቆብ ደግሞ በአጼ እስክንድር ጊዜ እንደደረሰ ይነገራል። ቀጥተኛው ታሪክ ግን የላይኛው ነው። ከዚህ በኋላ ይህ ቅኔ የቅኔ ትምህርት እየላቀና እየረቀቀ ሄደ። እነሆ የቀድሞ ቅኔ ከዚህ የሚከተሉትን ሰባቱን ሕጎች የሚጠብቅና በዚህ የሚመራ ነበረ። ሰባቱ የቅኔ ሕጎችና ውሳኔዎች፣ አንደኛ ክብ፣ ሁለተኛ ውስጠ ወይራ፣ ሶስተኛ ዝምድ፣ አራተኛ ፍላጣ፣ አምስተኛ ድፋት፣ ስድስተኛ ጥምዝ፣ ሰባተኛ ተራ ምሳሌ ናቸው። የቀድሞ ሊቃውንት ሲሰሩና ሲመሩ ሲያስተምሩ ቆዩና የኋላ ልጆች ሌላ አይነት ቅኔ ወለዱ፣ ፈጠሩ፣ ፈለሰፉ። በኋላ ልጆች የተፈለሰፈ የቅኔ ስምና ሰረገላ፣ አንደኛ የውስጠ ዘ ድርድር፣ ሁለተኛ አትሮንስ፣ ሶስተኛ የንብ ጉዞ፣ አራተኛ ሰረዝ፣ አምስተኛ ዙር ተዛወር፣ ስድስተኛ አጥፊና ጠፊ፣ ሰባተኛ በሰም ገድሎ በወርቅ ማዳን፣ ስምንተኛ ሰረገላ፣ ዘጠነኛ ተመላሽ፣ አስረኛ ተቀባይ፣ አስራ አንደኛ የብሂል ሰረዝ፣ አስራ ሁለተኛ ሰብአ ሰላጢን፣ አስራ ሶስተኛ እጹፍና፣ አስራ አራተኛ አታላይ፣ አስራ አምስተኛ የልጅ ልጅ፣ አስራ ስድስተኛ የውስጠ ዘ ሰረዝ፣ አስራ ሰባት አደናግር ሰረዝ፣ አስራ ስምንት እግር ብረት፣ አስራ ዘጠኝ ወጭ ወራጅ፣ ሀያ ገስጋሽ ዝምድና፣ ሀያ አንድ ዙር ተመለስ፣ ሀያ ሁለት ዘመድ፣ ሀያ ሶስት ባዕድ፣ ሀያ አራት ጅብን ሲወጉ በአህያ ይጠጉ፣ 25 ስም ወራሽ፣ 26 አራሽ፣ 27 ከባል በፊት ልጅ ስጥሽ፣ 28 እባብ ያየ በልጥ በረየ፣ 29 ልብሰ ወርቅ፣ 30 አይነ ውሃ፣ 31 ድርብ አሰናካይ፣ 32 ፍንጽቅ፣ 33 አደናግር፣ 34 ሰንሰለት፣ 35 ራስ ከብዶ፣ 36 ምን ዝግዝግ፣ 37 ድርድር አገባብ፣ 38 እርካብ፣ 39 እርከን፣ 40 አሳዛኝ፣ 41 ገስጋሽ፣ 42 ዘሎ ገባ፣ 43 አሳላፊ፣ 44 ጭፍን ግስ፣ 45 ግጨት፣ 46 ጉበኛ፣ 47 ጭፍን፣ 48 ረጋፊ ሰም፣ 49 መከታ፣ 50 የውስጠ ዘ መከታ፣ 51 ቅጽል አወዳደቅ፣ 52 መሰናክል መንገድ፣ 53 ልዩ ሰረዝ፣ 54 አረሳሽ፣ 55 አመጸኛ ዳኛ 56 ልጁ ሰምና ወርቅ 57 ተያያዥ አጣላይ 58 እግር በራስ አጣላይ 59 የጋን መብራት አጣላይ 60 ጉቾ 61 የወፍ እግር ሰረገላ 62 መከዳ ምሳሌ 63 የፊደል ለውጥ 64 ዙር ተመላላሽ ቅጽል 65 ተከታታይ 66 መጽሔት 67 ስራና 68 ህቡ 69 ስርዋጽ 70 ሌባ ሰረዝ 71 የስም ሰረዝ 72 መንታ ሰረዝ 73 ነጠላ ሰረዝ 74 ድርብ ሰረዝ 75 የስራና አደናግር ሰረዝ 76 ተከታታይ ሰረዝ 77 ልዑል ሰረዝ 78 የማህበር ሳቢ ሰረዝ 79 የአገባብ ሰረዝ 80 ደርዝ 81 ምጸት 82 የዘ ግጨት 83 የዘርፍ ዘርፍ 84 ሰምገፊ 85 የፈሪ በትር 86 ድርብ ሰረገላ 87 ነጠላ ሰረገላ 88 አውደ ጥበብ 89 ፍኖተ መንበር 90 አፍጣኝ 91 ሙሻዘር 92 ባዕድ ዝርዝር 93 ተላላፊ 94 ዙር ተከተል 95 አጥላቂ 96 የፍየል አይን ወደ ቀጠል የነብር አይን ወደ ፍየል 97 ትንቢት መንገድ 98 ምርምር 99 አሃዝ መንገድ 100 አንጻር ቅኔ ከዚህ በላይ በየጊዜው የተፈጠሩና የተፈለሰፉ ቅኔዎች አይጣጡም ነበር። ነገር ግን ከብዙ በጥቂቱ የኢትዮጵያ ሊቃውንት በቅኔ መንገድ ምን ያህል ርቀትና ጥልቀት እንደነበራቸው ዛሬም እንዳላቸው ለማስተዋወስ እና ደቀ መዛሙርትን ለማነቃቃት ያህል ከሙሉ በከፊሉ በከረጅሙ ባጭሩ ተጻፈ። በዚህ መሰረት የቅኔ ዘመናት በሶስት ተከፍለዋል። አንደኛ የቀድሞ ዘመን ቅኔ፣ ሁለተኛ የማዕከላዊው ዘመን ቅኔ፣ ሶስተኛ የዛሬ ዘመን ቅኔ። ለምሳሌ ያህል ከየዘመኑ ቅኔዎች አንዳንድ ማስረጃ ለማቅረብ ያህል ይቻላል። ከቀድሞ ዘመን ቅኔ ጉባኤ ቃና ድህረ ተሰብረ አጥንኦ ለልቡናነ ልህኩት ለባህዊ ክርስቶስ በማየ ሐዲስ ጥምቀት። ከማዕከላዊው ዘመን ቅኔ ዋዜማ ቂርቆስ ወጊዮርጊስ ለእመፃ ገደፉ ላኤል አህጉር ክልኤቲ ለቂርቆስ እጻሁ ነነዌ ይእቲ ወለጊዮርጊስ እጻሁ ምድረ ገሞራ አሃቲ ባህቱ በሰይር ክብለ መዋቲ ክልኤሆም ተባአሱ ባቲ። የዛሬው ዘመን ቅኔ መወድስ ዘመስቀልሂ ውስተዴሁ ኃይለስላሴ አቡነ አጥመቀነ በኤርትራ ወዳግመ ወለደነ። ለሊቃውንት ቅኔን መተርጎም ለአንበሳ ስጋ መምተር ይሆናልና ከትርጓሚው መታገስ ይገባል። አንደኛ እነሆ ቀዳሚ ዘመን የሚባለው ከነ ሰምረ ክርስቶስና ከነ ዮሐንስ ገብላዊ ወይም ያገባብ ደራሲ እስከ ጎንጆች እስከነ መምህር በቃ መምህር ካሳ እስከነ መምህር ተክሌ ማይበል ወልደ ህይወትን ጌቴ ገሞራን እስከ መሳሰሉት መምህራን ነው። ሁለተኛው ማዕከላዊው የነሱ ዘመን ነው። ሶስተኛው ዳህራዊው ዘመን አሁን ያለንበት የብዙ ፍልስፍና ዘመን ነው። ይህን ታላቅ የውቀት መክፈቻና መብራት ለመውሰድ የትግሬው ተማሪ ወደ ሸዋ፣ ሸዋ ወደ ትግሬ፣ ወደ ላስታ፣ ከዚያም ወደ ዋድላ፣ ወደ ጎጃም፣ ወደ ጎንደር የጦር ልብሱን ደበሎውን ለብሶ አኩፋዳውን አንግቦ ልዑል እግዚአብሔርን አምኖ ሲጓዝ ደግሞ የጎንደሩ ወደ ጎጃም የጎጃም ወደ ጎንደር ሲያመራ ማየትና ከዚያም ጉባኤ ከሰፋበት ማህሌት ከሚቆምበትና ስብሐት እግዚአብሔር እንደ አባይና እንደ ተከዜ ውሃ ከሚፈስበትና የቅኔ ምንጭ ከሚቀዳበት ገዳም ወይም ደብር በ300ና በ500 የሚቆጠሩ ተማሪዎች ደቀ መዛሙርት ካሉበት በመንገድ የደከመውና የጣመነው ተማሪ ሲደርስ በተማሪ ቤቱ የሚገኙት ብሩካን ደቀ መዛሙርት ኩፋዳውን በትሩንና ቅሉን በትህትና ተቀብለው እግሩን አጥበው በብሩህ ገጽ ሲያስተናግዱትና ሲያጽናኑት ማየት ታላቅ እድል ነው። ከዚህ በኋላ የራት ጊዜ ሲደርስ በስመ እግዚአብሔር ከመመናኑ የተለመነው ቁራሽ እንጀራ ሰፋ ባለ ሰሌን ወይም በአጎዛ ይቀርብና የሚቀጥለው እየቀጠለ የጊዜው ቅኔ ካፋቸው ሳይለይ ራታቸውን በህብረትና በፍቅር ተመግበው ማዕዱ በስብሐተ እግዚአብሔር ይከበርና ጸሎተ ማዕድ አድርገው ወደ ትምህርታቸው ያመራሉ። በዚህ ጊዜ ባለተራው ተማሪ ሰዓት ያነድና ያጨበጭባል። ጭብጨባው የደወል ወይም የመጥቅ ምልክት ነው። ወዲያው በአዋጁ መሰረት በጎጆ ያሉት ደቀ መዛሙርት እያንጎራጎሩና እየተመሙ ይመጡና የቅኔ ትምህርት ላቂ ብልጫ ያለውን ለማስቀጠል የሚችለውን ተማሪ ከበው በዙሪያው ይቀመጣሉ። ወዲያው የቅኔው መምህር በአምሳለ ንጉሥ ሲመጣ ነጭ አጎዛ ከፍ ባካለ ቦታ ላይ ተነጥፎ ይቆየዋል። የቅኔ መምህር ሁልጊዜ ተደስታችና አስደስታች እንደመሆኑ መጠን በፈገግታና በብሩህ ገጽ ወደ ቤተ ጉባኤው ሲገባ ያ ሁሉ ተማሪ በአክብሮት ተነስቶ በትህትና ይቆማል። ያ በትምህርትና በቅኔ ፍልስፍና የለዘበው መምህር በአበው ተቀመጡ የሚል የበረከትና የበጎ ፈቃድ ቃል ሲያሰማቸው ሁሉም በዝግታ ይቀመጣሉ። ወዲያው በጸጥታ ሳሉ በስመ አብ በሉ ሲላቸው ይህን ጸሎተ ማህበር በህብረት ከጸለዩ በኋላ ለነቢያትና ለሐዋርያት ለሊቃውንት የገለጠ አምላክ እንዲገልጥልን አቡነ ዘበሰማያት ሲል የተጠቀሰውን ጸሎት ከጸለዩ በኋላ ለመቀበልና ቅኔ ለማጥናት በቂ ችሎታና ልምድ ያለው ባለተራው ደቀ መዝሙር መስቀልኛ ተላብሶ በመምህሩ ፊት ለፊት ይቆማል። ከዚህ በኋላ የዕለቱ ግስ በአስተማሪውና በተማሪው ሁለት ሶስት ጊዜ ተመላልሶ ከተገሰሰና ከተጠና ዘንድ ደቀ መዛሙርቱ የአስተማሪውን በጎ ፈቃድ ጠይቀው በህብረት ከፍ ባለ ድምፅ ይቀበሉታል። በዚህ ጊዜ ከተማሪዎቹ ድምፅ ብዛትና ጩኸት የተነሳ በእንግድነት የተቀመጠ ሰው ይደነግጣል፣ ይሸበራል። በእውነቱ በዚያ ጊዜ የታሰረ በቅሎ ወይም ፈረስ ቢኖር ይደነብራል፣ በሬም ቢሆን ይወገሻል። ወታደርም በዚህ ጊዜ ቢገኝ አካኪ ዘራፍ የጠቅላ ሽከር ብሎ ሽጉጥ እስከ መተኮስ ይደርሳል። ጎራዴም ለመምዘዝ አይመለስም። ታላቅ ሽብርና ጦርነት የተጀመረ ከመምሰሉ የተነሳ ለሰሚ እጅግ ያስገርማል፣ ያስደንቃል። የዕለቱ ግስ ተመላልሶ ከተጠና በኋላ የቅኔው ዘረፋ ይቀጥላል። ጉባኤ ቃና ተብሎ በሁለት ቤት ለጀማሮች ተማሪዎች የተመደበው ቅኔ ይዘረፋል፣ ይነገራል። የትምህርቱን ማሰጣጥ መጀመሪያ ከመምህሩ ለተቀባዩ ደቀ መዝሙር ከሁለት እስከ ሶስት ጊዜ ይነገርና ከዚያ በኋላ መላው ደቀ መዛሙርት በህብረት እየተቀባበሉና እየተጠያየቁ ከአስር ደቂቃ በማይበልጥ ጊዜ ውስጥ በፍጥነት ከተቀጠለና ከተጠና በኋላ በሶስት ቤት የተመደበው ዘአምላኪ የተባለው ቅኔ ይቀጥላል። ሶስተኛ ከሐረጉ በቀር ይህንኑ የመሰለው ሶስት ቤት የሚበዙ የተባለው ቅኔ ይነገርና ከዋዜማ ቅኔ ሲደርስ የቅኔው ዘረፋ በትዕግስት ይቀጥላል። ምክንያቱም ካለፉት ቅኔዎች አራተኛው ቅኔ ዘለግ ያለና አምስት ቤት ወይም ግጥም በመሆኑ ለማጥናት በግምት 30 ደቂቃ ያህል ስለሚፈጅ ነው። ጀማሮች ተማሪዎች ግን ከዋዜማ ቅኔ በታች እንጂ ከዚህ በላይ ለማለፍ አቅማቸው ስለማይፈቅድላቸው ከዚህ በታች የተነገሩትን ቅኔዎች እየመላለሱ አንደኛ ንባቡን፣ ሁለተኛ ትርጓሜውን፣ ሶስተኛ ምስጢሩን ወይም ምክንያቱን፣ አራተኛ ምሳሌውን፣ አምስተኛ ሰሙንና ወርቁን ለይተው፣ ስድስተኛ ተሳሳቢውን፣ ሰባተኛ በቅኔ ውስጥ ያሉት የሰዋስው አይነቶች፣ ከአራቱ የግዕዝ ሰዋስው ክፍሎች ከምን ክፍል እንደተገኙ እየመላለሱ ችሎታ ካለው ደቀ መዝሙር ይቀጥላሉ ያጠናሉ። በቅኔ ትምህርት የባጁት ወይም የከረሙትና ከዋዜማ ቅኔና ከስላሴ ቅኔ ከዚያም እስከ ዘይዜ ቅኔና ከመወድስ ቅኔ የደረሱት ግን ከጉባኤ ቃና እስከ መወድስ ቅኔ ለመማርና ለማጥናት ይፈቀድላቸዋል። የአስተማሪው ኃይለ ቃልና የእውቀት ችሎታ ስንመለከተው ይህ ታላቅ ደራሲና ፈላስፋ የቅኔ መምህር ከዋዜማ ቅኔ ሲደርስ ንግግሩም ሆነ ሀሳቡ፣ አስተያየቱ ሁሉ በመንፈስ እግዚአብሔር ይለወጣል። ከቅኔው ድርሰትና ፍጥነት የተነሳ በአምስት እና በሶስት ደቂቃዎች እንዲያም ሲል በሰከንድ ጊዜ ውስጥ ዘረፋውን ወይም ድርሰቱን ያጎርፈዋል፣ ያወርደዋል። አንድ ቀንም ሲደሰት እስከ ሁለትና እስከ ሶስት ተቀባይ አቁሞ ለዚህም ለዚያም ባፉ ሲያጎርሰው በዚህ ጊዜ በቅኔ መምህራን ዘንድ ያለው ችሎታና ስጦታ ለተመልካች ከግምት በላይ በመሆኑ ሰው የተባለው የአእምሮ ባለቤት ፍጥረት ይልቁንም የቅኔ መምህራንና ሊቃውንት እንደምን ያለ የክብር ክብር እንደተጎናጸፉና ሌባ ለማይሰርቃትና ወንበዴ ለማይቀማት መክብበ ሰሎሞን ጥበብ ትሄይ ስም ኩሎን መዛግብት ብሎ ለጻፈላትና ለመዘገባት መዝገብ አእምሮ ባለቤቶች መሆናቸው እጅግ ያስደንቃል። ውስጣዊ ሰውነትንና ህሊናን ይማርካል። እንዲህ ባለ ይዞታ ዘረፋው ይቀጥልና እንደ ጊዜው ምቾት ከሁለት እስከ ስድስት ወይም እስከ ሰባት ሰዓት ድረስ የታደሉት ደቀ መዛሙርት ትምህርታቸውን ከቀጠሉ በኋላ ጉባኤው በጸሎት ይዘጋል። ይቅርታ፣ ጉባኤው ከመዘጋቱ አስቀድሞ የደቀ መዛሙርቱ ጸጥታ በጭብጨባ በአዋጅ ይጠበቅና ብልሁ ደቀ መዝሙር ከአርስቱ እስከ ህዳጉ ማለት ከጉባኤ ቃና እስከ መወድስ ቅኔ ሲነገር ያመሸውን እያነበበ መምህሩ በጣፈጠና በለዘበ አማርኛ ትርጓሚውንና ምስጢሩን እያፍታታና እያብራራ ሰሙን ከወርቁ ወርቁን ከሰም እየለየ በብዙ ምሳሌና ማስረጃ ይነግራቸዋል፣ ያስተምራቸዋል። ከዚህ በኋላ ጥያቄ ቢኖር መምህሩ ለመመለስና ለማስረዳት ፈቃደኛ በመሆኑ እያንዳንዱ ደቀ መዝሙር እየተነሳ መስቀልኛ ተላብሶ ይጠይቃል፣ ይከራከራል። በዚህ ጊዜ የጉባኤው ጸጥታና ክብር ሞገስና ሰላም ለተመልካቹ በእውነቱ ከአንድ ንጉሠ ነገሥት አደባባይ በታች ሊገመት አይችልም። ሆኖም በመጠኑ ፈገግታና ደስታ አይከለከልም። ከዚህ በቀር ድፍረት መስሎ ባይታይ መልካም ይበል እያሉ ለመነጋገር እጅግ ያጓጓል። ነገር ግን ተማሪ የመምህሩን ቅኔ ለማመስገንም ሆነ ለመንቀፍ ችሎታው ስለማይፈቅድለት በአንክሮ በተዘክሮ ማለፍ ብቻ ነው። ይሁን እንጂ ጀማሪ ለመስማትና ለቅኔ ዘረፋ የበቁት ደቀ መዛሙርት የአድናቆት ድምጣቸውን ሊሰጡ ይችላሉ። በከፍታ ድምጥ ሳይሆን በለሆሳ ሲያደንቃሉ፣ እጹብ እጹብ ይላሉ። ከዚህ ቀጥሎ ጉባኤው በጸሎት ማለት የሰማነውንና የተማርነውን ልዑል እግዚአብሔር በልቡናችን ያሳድርልን በማለት መምህሩ ጸሎት ይሰጥና ጉባኤው በጸሎት ከተዘጋ በኋላ ደቀ መዛሙርቱ ጥቂት ጊዜ ከአንድ ሰዓት ባልበለጠ ጊዜ ውስጥ ያመሹበትን ትምህርት ከላለሱና ካስታወሱ በኋላ በየጎጆአቸውና በየበዓታቸው የእንቅልፍ እረፍት ያደርጋሉ። ሆኖም በነቁ ቁጥር ቅኔ ለማሰብና ለመቁጠር ህሊናቸው ስለሚያስገድዳቸው ለቆጠራ አይወዝኑም። እንዲያውም ብልሁና ታታሪው ተማሪ ከጉባኤ ቃና እስከ ዋዜማ ቢቻልም እስከ መወድስ ቆጥሮ አዘጋጅቶ ያድራል። ከዚህ የተነሳ እስከ ሁለት ሙሉ ቤት ቆጥሮ ለመንገድ ጊዜ ያገኛል። የትምህርቱ አወሳሰድ በዚህ መልክ ሲሆን የቆጠራውና የልመናው ጊዜ ከዚህ እንደሚከተለው ነው። የቅኔ ቆጠራው የራት መፈለጊያ ጊዜ የቅኔ ቆጠራና የራት መፈለጊያ ጊዜ ምን ጊዜም ቅኔ ተባህቶንና ግለኝነትን ጸጥታንና ሙሉ ትዕግስትን ይጠይቃል። ስለዚህ ደቀ መዛሙርቱ ከቤተ እግዚአብሔር ከነግ ጸሎት የዕለት መዝሙረ ዳዊትና ውዳሴ ማርያም ደግሞ ስለ አገር ሰላምና ስለ መንግስት አቋም ጸልየው ከተመለሱ በኋላ ቅኔ ቆጠራ በየዋሻውና በየዱሩ የሰው ድምጽ በማይሰማበት የከብት ዱካ ከማይገኝበት በልዩ ልዩ ስፍራ ይሰማሩና ቅኔ ቆጠራ ይጀምራሉ። ምናልባት ተማሪውን በቆጠራ ጊዜ ከማየት መንታ ልጆች ለመውለድ በአስቸጋሪ ምጥ ላይ የምትገኝን ወላድ ሴት መመልከት እጅግ ይቀላል። መጀመሪያ ሰሙንና ወርቁን ከህሊና ማፍለቁ፣ ቀጥሎም ያንን በተመረጠ ፊደል ቤት መግጠሙና ዜማውን ምስጢሩን ማቀናበሩ እጅግ ያስቸግራል፣ ብዙ ጊዜን ይጠይቃል። ቢሆንም በስላሴ ቸርነት ጀማሪው እስከ 4 እና እስከ 5 ሰዓት ከቆጠራ ሲመለስና እየነገረና እየቀጠለ ሲቆይ የለዩትና የተሻሉት ደቀ መዛሙርት ማስተዋልና መጠንቀቅ ስለሚገባቸው ከ6 እስከ 7 ሰዓት ቅኔ ቆጥረውና አከናውነው ይመለሳሉ። ምንም አዋቂ ተማሪ ቢሆን ከመምህሩ ፊት ሲደርስ የማይፈራና የማይሰጋ ደቀ መዝሙር በመጠን ነው። ከአደባባዩ ድምቀትና ግርማ የተነሳ እኒያ ሁሉ ደቀ መዛሙርት እየፈሩና እየተንቀጠቀጡ ከመምህራቸው ፊት ይቀርቡና ቅኔ መንገድ ሲጀምሩ መምህራቸው እንደ አባትነቱ መጠን ፈገግታና ብሩህ ገጹን ሲያሳያቸው እየተጽናኑ ተዝናንተው ንግግራቸውን ይቀጥላሉ። በዚያ አኳኋን ከ2 እና ከ3 ሰዓት ማለት ከ9 ሰዓት ባላለፈ ጊዜ ውስጥ ቅኔያቸውን አበርክተውና ነግረው የታረመባቸው ቅሬታ ያልታረመባቸው ደስታ እየተሰማቸው ምግባቸውን ለመፈለግ አኩፋዳቸውን ይዘው ወደ መንደር ይጓዛሉ። የልመናውም ዘዴ ብዙ ነው። አንዳንዱ ብልህ ደቀ መዝሙር በአጭር ዘይዜ ዜማ ማርያም ሀብኒ ምግበ ዕለት እስመ ተማኅፀን ቋነ በዘዚአኪ ስደት እያለ በዜማ ሲለምን ከቁራሽ እንጀራ በላይ የድምጡ ላሀይና ለዛ አንድ እንጀራ በጨው ወይም በድልህ ወይም በወጥ ለመስጠት ያስገድዳል። የዜማ ትምህርት መቅደሙ ከቤተ እግዚአብሔር አገልግሎት ሌላ ጥቅሙ ከዚህ ላይ ነው። ከዚህ ሌላ 2 እና 3 ሆነው ይህንኑ የቅኔ ዜማ ወይም ስምአነ አምላክነ ወመድኃኒነ ተስፋሆሙ ለኩሎሙ አጽናፈ ምድር እያሉ ሲያዜሙና ሲዘምሩ ከገጠር ማህሌት ቢበልጥ እንጂ አያንስም። በዚህ ምክንያት አኩፋዳቸውን ሞልተው የተረፋቸውን በልብሳቸው ቋጥረው ይዘው እየተደሰቱና እያንጎራጎሩ ወደ ተማሪ ቤታቸው ይመለሳሉ። ከአንድ አንድ ግረ ተማሪና ፈተማሪ በቀር ተማሪ ሲባል ደንበኛው ተማሪ ሰርግም ሆነ ተስካር ዝክርም ማህበርም ቢገኝ ለጊዜው ተጋብዞ ብቻ ለተረፈውን ለትምርት ጓደኞቹ ቁራሹን በቁፋዳው ሞልቶ ወደ ባአቱ ወደ ትምርት ቤቱ ይጓዛል እንጂ በምንም ምክንያት ከዳስና ከመንደር ሊያድር አይችልም። አይነ ልቡናውም በከትምርቱ ሌላ ወደ ቀኝ ወደ ግራ አይመለከትም። ከትምርቱ ውጪ የሆነ ስጋዊ ጥያቄም ቢቀርብለት መልሱ የኔታ ይቀጡኛል ነው። በቅኔ ትምርት ቤት ያለ ማህበራዊ ኑሮና ፍቅር። የቅኔ ተማሮች ከአራቱ አይጉር ማለት ከሸዋ፣ ከወሎ፣ ከጎጃም፣ ከበጌ ምድር፣ ከትግሬ፣ ከላስታ፣ ከሐረር፣ ከአገው ምድር፣ ከልዩ ልዩ ጠቅላይ ግዛት ከ14ቱ በትምህርት ፍላጎት ምክንያት የተጠራቀሙ ሲሆኑ በመሐላቸው አንድነት ህብረት እንጂ ሁለትነት ልዩነት በፍጹም አይታይባቸውም። የአንድ ሀገር የአንድ ቤት የአንድ አባት ልጆች መስለው ባይሆን ሆነው ይታያሉ። በማህበር ውስጥ ያለ መተባበርና ፍቅር ከግምት በላይ በመሆኑ በእድሜ ዝቅ ያሉት ከፍ ያሉትን ደፍረው በስማቸው ሊጠሯቸው አይፈቅዱም። የኔታ አገሌ፣ አይዋገሌ እያሉ በአክብሮትና በዝምድና ስም ጥሪ ከመጥራት በቀር ከዚህ ሌላ ሊለምን ያፈረ ሽማግሌ እንዲሁም አንካሳና አይነ ስውር ቢኖር ቁራሽ እየለመኑ ውሃ እየቀዱ እግሩን ጨርቁን እያጠቡ ይረዱታል። እሱም በትምህርታቸው በኩል በተቻለው መጠን ይረዳቸዋል፣ ያስቀጥላቸዋል። እንዲያውም በቤተክርስቲያናችን አይነ ስውር ሲባል ባለሙያ የሰጡትን ሁሉ የቃለ እግዚአብሔር አደራ ጠንቅቆ ጠባቂ በመሆኑ ለቅኔም ሆነ ለአቋቋምም ሆነ ለትርጓሜ መጻሕፍት አብነትና ተጠያቂ ሆኖ የሚገኘው ይኸው ደቀ መዝሙር ነው። ብዙዎች የቀለም አባቶቻችን በስም አይነ ስውሮች በግብርና በሙያ አራት አይናዎች በመሆናቸው ስናስታውሳቸው እጅግ ያኮሩናል፣ ያስደስቱናል። ከዚህ ላይ ታላቁን የኢትዮጵያ ሊቅ የግዕዝ ሕዋስውና የቅኔ አገባብ ባለቤት ጌቴ ገሞራን እንዳስታውስ ይፈቀድልኝ። የጌቴ ገሞራ የቅኔ ፉከራ። ጌቴ ገሞራ ቁመተ አጣራ፣ ቅኔው ተራራ፣ ከጌቴ ጋራ ሲመላለሱ ዘጠኙ ሁሉ ትቢያ ለበሱ። ጌቴ ገሞራ የጥበብ ማዕበል፣ ስንኳን አንካሳ እውር ያበራል። በስም እውር የተባሉት አራት አይናው ባለሙያው ጌቴ ገሞራ እንዲህ እያሉ ስሜታቸውን ሲገልጡ ለሀገርና ለወገን ኩራት ነበሩ። እኒህን የመሳሰሉት ሊቃውንት ትላንትም ነበሩ፣ ዛሬም ይኖራሉ። ስለዚህ በደቀ መዛሙርቱ ማህበራዊ እርዳታ እየተረዱ አገልግሎታቸውን ከፍጻሜ ያደርሳሉ። ከዚህ በስተቀር ከደቀ መዛሙርቱ አንዱ ቢታመም ተማሪዎች ሲያስታምሙና ሲያጽናኑ እናት ምስጋና ይንሳት አድራጎታቸውና ርኅራያቸው ከወላጅ እናት በላይ ነው። ታማሚውን ሲያቀኑት ጥቂት የፍራቻና የሰቀቀን ስሜት አይታይባቸውም። ነገር ግን አገርና ግንባር የማይሸሸግ በመሆኑ ጎጃም ሲነሳ ጎጃሜው፣ ሸዋ ሲነሳ ሸዌው፣ ጎንደር ሲነሳ ጎንደሬው፣ ትግሬ ላስታ ሲነሳ ትግሬውና ላስቴው አቤት ወዴት ማለቱ የተለመደ ስለሆነ ይህም በዚያ ያም በዚህ ሲቀልድና ሲያቧልት ሁሉም ጨዋታ ሲለዋወጡ ሲመስሉና ሲቀኙ የእረፍት ጊዜያቸውን በዚህ በመልካም ዝና ያሳለፉት ነበር። ይህም ለክርክርና ለስድብ ሳይሆን ለጊዜ ማሳለፊያና ለመደሰቻ ያህል ነው። ከዚህ በላይ ቅኔ መዛረፍና በቀለም ብልጫ መወዳደር በቅኔ ትምህርት ቤት የተለመደ ሙያ ስለሆነ አንዱ በሁለተኛው ወይም ለሶስተኛው ጉባኤ ቃና ቢዘርፍበት፣ ሶስተኛው በአንደኛው ዋዜማ ቅኔ ይደርስበታል። የቀሩት ሰሚዎች መልካም ይበል ነገረው እያሉ ያወካሉ፣ ያዳምቃሉ። ይልቁንም ለሙከራ ያህል አንደኛው ሰ ብሎ ቤት የመታ እንደሆነ ተከታዩ በካ ፊደል ሱ ብሎ ቤት ይመታል። እንደዚህ የተቀባበሉ እስከ ሞድስ ቅኔ ድረስ በሳ ፊደል ይጨርሳሉ። ይህ ልማድና ባህል ከተማሪነት ጀምሮ እስከ አስተማሪነት ይዘልቃል። ነገር ግን ማምረርና መበቀል ከደካሞችና ከሰነፎች በቀር በመምህራንና በሊቃውንት ማህበራዊ ኑሮ ውስጥ ዛሬም ስፍራ የለውም። እነሆ አለቃ ዶሪ ቅኔ ፈጣሪ የተባሉትና ማዕበል ካሳ ከምከም እስጢፋኖስ በዓል ላይ የቅኔ ውድድር ባደረጉ ጊዜ ከአለቃ ዶሪ ስለ ማዕበል ካሳ የተነገረውን ቅኔ በከፊል እናስታውስ። ታላቁ የቅኔ ደራሲ ሊቅ አለቃ ዶሪ እንዲህ አሉ። ማዕበል ቅኔከ ለእመ ገፍአኒ ተንተንኩ ለወዲቅ ወእግዚአብሔር አንሰአኒ። ትርጓሜ፣ ማዕበል ቅኔህ ቢገፋኝ ለመውደቅ ተፍገምግሜ ነበረ፣ እግዚአብሔር ግን አነስታኝ ደገፈኝ። በዚህ ጊዜ ሁለቱ ሊቃውንት ሲወዳደሩ ማይበል ካሳ የተባሉት ሊቅ 150 መወድስ ቅኔ ሲዘርፉ አለቃሎሪ 50 መወድስ ዘርፈዋል። ነገር ግን የቅኔው ምስጢርና የለቃል በሰሚዎች ዘንድ ሲገመት ያለቃሎሪ ቅኔ አመዝኗል። በቁጥር የማይበል ካሳ ቅኔ በልጧል። በጠቅላላው ግምት እኩል ለእኩል ሆኗል ማለት ነው። ስለዚህ ይህን በመሰለ ውድድርና ጨዋታ ደቀ መዛሙርቱ ከትምህርት ውጪ ያለውን ጊዜያቸውን በደስታ ያሳልፋሉ።